ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 1 2009 ዓመተ ምህረት ፕሮግራሙን ጀመረ። ጥያቄ
መታወቂያ ለማግኘት እስከ ዓመት የሚጠብቁ 6 ወር ዓመት የሚጠብቁ አሉ። 200 ብር የከፈሉ ደግሞ በቀጥታ ከቤታቸው ይመጣላቸው አሉ። በሚደረጉት ነገሮች ሁሉ በተለይ የላይኛው አካል መመሪያውን፣ ህጉን፣ ፕሮግራሙን ያወርዳል፣ ግን እታች ተፈጻሚነት የለውም። አንድ ሰው አጠፋ ተብሎ እንኳ ልዩ የሆነ ምርመራ ተደርጎ ምናምን ብሎ አይቀጣም።
መልስ፣
ሙስና መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የምኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ፣ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በሚሰሩበት ጊዜ እንደሆነ ይታወቃል።
የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በጋናው ፕሬዝደንታዊ ምርጫ ያሸነፉትን የተቃዋሚ ፓርቲ መሪ ናና አኩፎ አዶን ዛሬ ስልክ ደውለው እንኳን ደስ ያለው ብለዋል። ለተሰናባቹ ፕሬዝደንት ጆን ድራማኒ ማሃማም በምርጫው ወቅት ውጥረቶችን በማርገብና ሰላም በማስፈል ለተጫወቱት ሚና አመስግነዋል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤትም ተመሳሳይ መልእክት አስተላልፏል። መሥሪያ ቤቱ ለጋና ሕዝብም ምስጋናውን አቅርቧል። ይህ በእንዲህ እንዳለ የጋምቢያው ፕሬዝደንት ያህያ ጃሜ ቃል በገቡት መሠረት የምርጫውን ውጤት እንዲቀበሉ የአፍሪካ ህብረት ጥሪ አስተላልፏል። የኮሚሽኑ ሊቀመንበር ንኮሳዛና ላሚኒ ዙማ በመልእክታቸው ፕሬዝደንት ያህያ ጃሜ ለአዲሱ የጋምቢያ ፕሬዝደንት ሥልጣኑን በሰላማዊ መንገድ እንዲያስረክቡ አጥብቄ ጠይቃለሁ ብለዋል። ጃሜ ከ10 ቀናት በፊት በምርጫው መሸነፋቸውን አምነው ከተቀበሉ በኋላ ትላንት ሐሳባቸውን የቀየሩት በምርጫው ሂደት ሊታረሙ የማይችሉ ያሏቸው ስህተቶች በኮሚሽኑ ባለሥልጣናት በመገኘታቸው መሆኑን አስረድተዋል። በመሆኑም ለተቃዋሚው መሪ አዳማ ባሮ ሥልጣን አላስረክበም ብለዋል። ጃሜ ጋምቢያን ለ22 ዓመታት መርተዋል። ዛሬ በሶማሊያ ከተማ ሞቃዲሾ አቅራቢያ በደረሰ የመኪና ቦምብ ጥቃት በትንሹ 2 ፖሊሶች ተገድለው ሌሎች 4 ተጎድተዋል። ጥቃቱ የደረሰው በአንድ የፍተሻ ኬላ ላይ መሆኑም ተዘግቧል። ወንጀለኞቹ ሌላ የፈሪ ጥቃት ሲንቃዲር ውስጥ አድርሰው ሕይወት ጠፍቷል ሲሉ የክፍለ ከተማው አስተዳደር ቃል አቀባይ አብዲፈታህ ኦማር ሐላኔ ለቪኦኤ ሶማሊኛው አገልግሎት ተናግረዋል። የሶማሊያው ነውጠኛ የአልሸባብ ቡድን ዓላማ ዓለም አቀፍ ድጋፍ ያለውን የሶማሊያ መንግሥት ጥሎ ጥብቁን እስላማዊ አስተዳደር ሻሪያን በሀገሪቱ ለማስፈን መሆኑን ይናገራል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኤክሶን ሞቢል ኩባንያ ፕሬዝደንትና ዋና ሥራ አስኪያጅ ሬክስ ቲለርሰን ለውጭ ጉዳይ ሚኒስትርነቱ ቦታ የተመራጩ ፕሬዝደንት ዶናልድ ትራምፕ ቀዳሚ ምርጫ ሆነው ብቅ ማለታቸውን የሥልጣን ሽግግሩን የሚያመቻቹ 2 ባለሥልጣናት አስታውቀዋል። ይህን የሀገሪቱን ከፍተኛ የዲፕሎማት ቦታ ለማግኘት ይችላሉ ተብለው የሚገመቱት ሌላው ተፎካካሪ የቀድሞው የትራምፕ ዋና ተቺና እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም የሪፐብሊካን ፓርቲውን ውክልና ለማግኘት በእጩነት የቀረቡት ሚት ሮምኒ ናቸው። ግዙፉን የዓለም የንግድ ኩባንያ የሚመሩት ሬክስ ቲለርሰን ከፍተኛ ዓለም አቀፍ ልምድ ያላቸው ሲሆን ከሩሲያ ጋር ሊካሄዱ የሚችሉ ድርድሮችንም የመምራት ብቃት ይኖራቸዋል ተብሎ ይገመታል። በዋሽንግተን ፖስት ጋዜጣ ዘገባ መሠረት የአሜሪካው የስለላ ድርጅት ሲአይኤ ዶናልድ ትራምፕ በቅርቡ በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እንዲያሸንፉ ለመርዳት ጣልቃ መግባቱን ያምናል። ትላንት ማታ በጋዜጣው ድረገጽ ላይ የወጣ ዘገባ ዋሽንግተን ፖስት አንድ ማንነታቸው ያልተገለጸ ባለሥልጣን ዋቢ አድርጎ የጣልቃ ገብነቱ ግብ ትራምፕ እንዲመረጡ ለማድረግ ነው ማለታቸውን ገልጿል። ይህ የዋሽንግተን ፖስት ጋዜጣ ዘገባ የወጣው የምርጫውን ውጤት ለማጭበርበር የተካሄደ ጣልቃ ገብነት ካለ የደህንነት መስሪያ ቤቱ የተሟላ ምርመራ እንዲያካሂድ ፕሬዚደንት ባራክ ኦባማ ትዕዛዝ ካስተላለፉ በኋላ ነው። የሩሲያ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ጣልቃ ገብነት ካለ ጥልቅ ምርመራ እንዲካሄድ ከዲሞክራቶችና ሪፐብሊካን ኮንግረስ አባላት የሚቀርቡ ጥሪዎችም እየተጠናከሩ መጥተዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ክሱን ሙሉ በሙሉ ያስተባብላሉ። በዲሞክራቲክ ፓርቲው ተቋማት ላይ ያነጣጠሩ የሳይበር ጥቃቶች አልተፈጸሙም ባይ ናቸው ፑቲን። በመጨረሻም ዩናይትድ ስቴትስ ተጨማሪ 200 ወታደሮችን ወደ ሶሪያ እንደምትልክ የመከላከያ ሚኒስትሩ አሽ ካርተር ዛሬ አስታውቀዋል። ትልኳቸውም የአሸባሪው የእስላማዊ መንግሥት ቡድን ዋና ከተማ የሲል ካወጀባት ከራቃ ነውጠኞቹን ለማባረር መሆኑን አስረድተዋል። ልዩ ኃይሎችን በማሰልጠን በማማከርና ፈንጂ በማምከን ተግባር የተሰማሩትን የሚረዱ ቀደም ሲል የተላኩ 300 የአሜሪካ ወታደሮች ሶሪያ እንደሚገኙ ይታወቃል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 1 2009 ዓመተ ምህረት ምሽት ፕሮግራም ነው። ለጥያቄዎ መልስ የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። ዶክተር ነገሪ የሰጧቸው መልሶች የመጀመሪያ ክፍል ትናንት ቀርቧል። አሁን ሁለተኛው ክፍል ይቀርባል። አዘጋጅና አቅራቢዋ ትዝታ በላቸው ነች።
ኮማንድ ፖስቱ ከሕገ መንግሥቱ ውጪ ነው የሚሰራው የሚለውን ሰዎች የሚያቀርቡት ሐሳብ ምንድን ነው? ለምሳሌ አንድ ሰው በኢትዮጵያ ሕገ መንግሥት ላይ እንደተቀመጠው ከተያዘ በኋላ በ48 ሰዓት ፍርድ ቤት መቅረብ አለበት። ሰዎች የሚታሰሩበት ሁኔታ እንኳ በራሱ በኢትዮጵያ ቴሌቪዥን የተላለፈ ዝግጅት እንደሚያሳየው ሰዎች የታሰሩበት ሁኔታ በጣም ኢሰብአዊ የሆነ መጸዳጃ የሌለበት፣ የመጠጥ ውሃ የሌለበት፣ ቤተሰቦች የመጎብኘት እንኳ እድል የሌላቸው ሁኔታ ነው። እና አያይዘው ሊመልሱልኝ ይችላሉ። ወደ ቀጣዩ ጥያቄ ልሂድ። አቶ ኢብሳ ጉርሱም የተባሉ ከሳውዲ አረቢያ፣ የእኔ ጥያቄ የኢትዮጵያ መንግስት እርሱን የሚደግፈውን ድምፅ ብቻ ነው ተቀብሎ የሚያስተናግደው እንጂ የሚነቅፈውን ወይንም ሌላ አመለካከት የሚሰጠውን በስራው ላይ ወይንም በፖሊሲው ውስጥ አያካትትም የሚል ጥያቄ አቅርበዋል። እዛ ላይ አስተያየቶን ጠይቃለሁ። በድምጽ ደግሞ የቀረበ አለ ስለ ሚዲያና፣ እሱንም ላሰማዎት።
የኢትዮጵያ መንግስት በተደጋጋሚ ጊዜ የአሜሪካ ሬዲዮ ጣቢያና የጀርመን ሬዲዮ ጣቢያ የአማርኛው አገልግሎት የአሸባሪነት አይነት ወይም ሀገር የሚያስተራፍስ አይነት መልእክት ያስተላልፋሉ በሚል ለመዝጋት ጥረት ሲያደርግ መቆየቱን በተለያየ መረጃ ማረጋገጥ ይቻላል። ለዚሁም ደግሞ ቀድሞው ጠቅላይ ሚኒስትር ባለሙያዎች እንዲዘጉ ትእዛዝ እንዳስተላለፉና ነገር ግን ባለሙያዎቹ ገና በሙከራ ላይ ናቸው ለመዝጋት ብለው ሲናገሩ ነበርና አሁን እነዚህ ሬዲዮ ጣቢያዎች ነገር የሚጭሩ ወይም የሚያበጣጡ መልእክት ያስተላልፋሉ ወይ? እንደ ባለሙያ ሰው በዚህ በ ጆርናሊዝም ወይም በማስ ሚዲያው ላይ የፒኤችዲ ዲግሪ ያለው ሰው ስለሆነ ከእውነቱ ከጽንጡ ስንነሳ እውነት እነዚህ ሬዲዮ ጣቢያዎች ያስተላልፋሉ ወይ? በወቅቱስ የሀገሪቱ ጠቅላይ ሚኒስትር ይህን ሲያስተላልፉ እሱ እንደ ምሁርነቶ እንደ መገናኛ ብዙሀን ከፍተኛ የትምህርት ተቋም አሰልጣኝነቶ በዛን ሰዓት የሰጡት አስተያየት የለም ወይ? አሁንስ ስለዚህ ምን ይላሉ? በዚህ አይነት ሁሉም ሚዲያ በጥዋት የሚባል ከሆነ እንዴት ሊያድግ ይችላል? ህብረተሰቡ ውስጥ ትክክለኛ መረጃ እንዴት ሊያገኝ ይችላል?
እሺ ዶክተር ነገሪ
አመሰግናለሁ። ትዝታ፣ ያው እንደምታውቀው አሁን ለአነሳሽ ቁጥጥር ስር የዋሉ ሰዎች አያያዛቸውን በተመለከተ ቅድም እንደገለጽኩት በሂደት ተጣርቶ እየተመለሱ እና ቤተሰቦቻቸው ተቀላቀሉ እንዳሉ ከዛም ባሻገር ደግሞ ክስት ሊቀርብባቸው የሚገባ ክስት እየቀረበባቸው እንደሆነ ነው ያለኝ መረጃ። ከኮማንድ ፖስቱም ጋር ዞሮ ዞሮ የመንግስት አካል ነው፣ ሌላ መንግስት አይደለም። ኮማንድ ፖስት ማለት የህግ መንግስቱ የሰጠውን ስልጣን ነው በስራ ላይ የሚያውለው ማለት ነው። ስለዚህ ከኛ ጋርም ግንኙነት ይኖራቸዋል። ስራው የጋራ ስለሆነ ግዴታ መረጃ ከኛ ጋር እንለዋወጣለን ማለት ነው። ስለዚህ በሰብአዊነት መያዝ አለባቸው። አንድ ሰው ተጠረጠረ ማለት ወንጀለኛ እንዳልሆነ ይታወቃል። የተነሱትን ግን ቅድም እንደገለጽኩት ይሄንን ጉዳይ የሚመለከት ገለልተኛ የሆነ ኮሚቴ ስላለ የነሱ ሪፖርት ተጠብቀን ብንሰማ የተሻለ ነው መስለኝ። ሶስተኛ ላይ አቶ ኢብሳ ያነሱት የኢትዮጵያ መንግስት እሱን የሚደግፈውን ብቻ ነው የሚያስጠጋው ለሚባለው ባለፈውን የታሪኩን ትተን በአሁኑ ጊዜ መንግስት እያደረገ ያለውን የወሰደ ያለውን እርምጃ ብናይ ጥሩ ይመስለኛል። በተለይ አሁን በጥልቀት መታደስ በማለት መንግስት እየወሰዳቸው ያለው እርምጃ እንደሚያሳየው አንድ ሰው ህዝብን ለማገልገል ግዴታ የመሪው ፓርቲ ኢህአዴግ አባል መሆን ግዴታው አይደለም። ምክንያቱም ራሱን በሚፈትሽበት ጊዜ ስልጣን ይሄ ደግሞ የፓርቲ አባልነትን ምክንያት በማድረግ ስልጣንን ያለአግባብ ሲጠቀሙ የቆዩ ሰዎች ስላሉ እነሱ ተጠያቂ መሆን እንዳለባቸውና ማንም ኢትዮጵያዊ ዜጋ ብቃቱ ካለውና በስራ ውጤታማ ከሆነ ዜጎቻችንን እንዲያገለግል እድል እንደሚሰጠው አሁንም ደግሞ ይሄንን በአይን እያየን ያለ ነው ማለት ነው። ስለዚህ ምናልባት በፊት የነበረውን ትተን ለወደፊት ሀገሪቷ ወዴት እየሄደች ነው እና ምን አይነት እርምጃ ነው እየተወሰደ ያለው፣ መንግስት ምን አይነት መንግስት ነው የሚለውን ብናይ እየተሻለ ይመስለኛል። ሌላው ከቪኦኤ ጋር ተያይዞ የተነሳው የሰዎችን አስተያየት የመሪዎችንም ቢሆን አስተያየቱ በሚሰጥበት ጊዜ የነበረውን ሁኔታ በመረዳት ብንገነዘብ ጥሩ ይመስለኛል። ያኔ ቪኦኤ ላይ የተሰጠው አስተያየት በጊዜው አስፈላጊ ሆኖ ስለተገኘ ሊሆን ይችላል። አሁን ላይ ሆነን ደግሞ እንደ ግለሰብ የጠየቁኝን እንደ አንድ ባለሙያ ምን አይነት አስተያየት አለ ለሚሉት እንደምታወቀው አሁን ዛሬ ከቪኦኤ ጋር ነው እየተነጋገረን ያለን ማለት ነው። እንደ መንግስት የትኛውም ሚዲያ ለእኛ ጠላት አይደለም። የትኛውም ዓለም አካባቢ ይኑር የትኛውም ዜጋ የኢትዮጵያ ዜጋ ለኢትዮጵያ መንግስት ጠላቱ አይደለም። ችግራችን አስተሳሰብ ነው። የዜጎቻችንን ጥቅም የሚጎዳ የሀገር ሉዓላዊነት የሚጎዳ ከሀገር ሉዓላዊነትና ከዜጎቻችን የማደግ የመለወጥ ፍላጎት ጋር የሚቃረኑ እንትኑስ የገቡትን ሰዎች ቢስተካከሉ እንፈልጋለን። ከዛ ውጪ ቪኦኤም ጭምር የኢትዮጵያ መንግስት ጠላት እንዳልሆነ መታወቅ አለበት። ምክንያቱም እኔ እየሰራው ያለው የመንግስት አካል ሆኜ ነው እየሰራ ያለው በቪኦኤ ሀሳብ የምንሰጠው። በተጨማሪም ደግሞ ከኔ በፊት የነበሩትም እንደዛው ይሰጡ ነበር። በተለያዩ ቢሮዎች ሲሰሩ የነበሩ ሰዎችና ያሉት ሰዎች ከቪኦኤ ጋር መረጃ ለቪኦኤ ይሰጡ ነበር፣ እየሰጡም ነው ማለት ነው። ስለዚህ ጊዜው የፈለገውን አስተያየት በዛው ጊዜ ውስጥ ብንረዳና ዛሬ ግን የምንፈልገው ምንድን ነው? መረጃ ይሄንን ተቋም ወይ ደግሞ ቪኦኤን የሚያዳምጡ ዜጎቻችን መረጃ መስማት አለባቸው ብለን ነው የምናምነው። መረጃውን የምንሰጠው ግዴታ ለቪኦኤ ተብሎ ሳይሆን ቪኦኤ ለሚጠቀሙ ዜጎቻችን ብለን ነው ማለት ነው። ስለዚህ ይሄንን በዚሁ መልኩ ብንረዳ ጥሩ ይመስለኛል። የትኛውም ሚዲያ ደግሞ በአግባቡ ስንጠቀምበት ለህዝብ ጥቅም ይሆናል። በአግባቡ ካልተጠቀምንበት ደግሞ ለህዝብ ጉዳት ሊሆን ይችላል። ሚዲያ ደግሞ ተመራጭ የሚያደርገውም ስራው ስለሆነ ይዘቱ ስለሆነ በዛ ላይ ፎከስ ብናደርግ ጥሩ ይመስለኛል።
በጣም አመሰግናለሁ ዶክተር ነገሪ። ይሄ ጥሩ ጅምር ነው ለእኛም ቢሆን። ወደ ቀጣይ ጥያቄ ልለፍ። ጥያቄያችን በፌስቡክ ነው ጥያቄ ያደረሱን። ሰኢድ ኑርያ ይባላሉ። በሀገሪቱ ለተፈጠረው ችግር እንደ መንግስት አባባል የውጭ መንግስታትና የጥፋት ኃይሎች በተጨማሪ በስልጣን ላይ ያሉት አካላት ስልጣናቸውን ለራስ ጥቅም ማዋል ወዘተ ማለቱ ይታወቃል። መንግስት ማለታቸው ነው። በዚህም መሰረት ችግር አለባቸው ተብሎ የታሰቡትን ሚኒስትሮች እስከ ታችኛው አመራር ያሉትን ከቦታው ማንሳቱ ግልጽ ነው። ይሁንና ችግር አላቸው ተብሎ ተነሱ ባለስልጣናት ተጠያቂ ሲሆኑ አልታየም። ለምን? እንዲሁም ችግር አለባቸው ተብሎ የተነሱ ባለስልጣናት ከመጠየቅ ይልቅ ወደ ተሻለ ኃላፊነት ቦታ በአምባሳደርነት እንዲህ ሲሾሙ ነው የሚታየው። ይሄ አካሄድ ችግሩን ከመፍታት ይልቅ አጥፊዎችን ማበረታታት አይሆንም ወይ? ስር ነቀል ለውጥ ማለትስ የቦታ ለውጥ ነው ወይ ይላሉ። እርሶ እንግዲህ ቀደም ብለው ይሄ ስር ነቀል ለውጥ እየተካሄደ ነው የሚሉት፣ ጠያቂያችን ግን አልተካሄደም፣ ጥፋት ያጠፉ ሰዎች ተጠያቂ አይደሉም ይላሉ። ከሙስና ጋር በተያያዘ የቀረበ ጥያቄ አለ፣ ላሰማሁት።
ጤና ይስጥልኝ ቢሮዎች፣ የኮሚኒኬሽን ሚኒስቴር ዶክተር ነገሬ ለንጀብራቸው በጣም ላመሰግናቸው ወዳለሁ። በቅርብ ቀን ነው ሹመቱን ያገኙት። ሆኖም ግና ምን ለሚያረጉ እንዳሰቡ በጣም አስቸጋሪ ነው። እኔ ከአንድ ወር በፊት ነው የመጣሁትኝ። አንድ ወር ሆኖኛል እዛ ኢትዮጵያ ነበር። በጣም ከፍተኛ የሆነ የቢሮክራሲና የሙስና ችግር አለ። መታወቂያ ለማግኘት እስከ አመት የሚጠብቁ 6 ወር አመት የሚጠብቁ አሉ። 200 ብር የከፈሉ ደግሞ በቀጥታ ከቤታቸው ይመጣላቸው አሉ። በሚደረጉት ነገሮች ሁሉ በተለይ የላይኛው አካል መመሪያውን፣ ህጉን፣ ፕሮግራሙን ያወርዳል፣ ግን እታች ተፈጻሚነት የለውም። አንድ ሰው አጠፋ ተብሎ እንኳ ልዩ የሆነ ምርመራ ተደርጎ ምናምን ብሎ አይቀጣም። ከቦታ ወደ ቦታ ብቻ ነው የሚዘዋወረው እና ይህ ነገር እስከ መቼ እንዲሆነ ይቀጥላል እና ህዝብ አመጣ አነሳ ብዙ ነገር እንደዚህ ያደረገ አይፈርድበት።
አሁን አንዱ የመጀመሪያው ሰይድ ኑሪያው ያነሱት ጥያቄ ነው። ያው መንግስት ተሃድሶ ሲያመጣ የራሱ ምክንያቶች አሉት። መንግስት ራሱን ማየት አለበት። ነገር ግን እንደ ማዕከል ማየት ያለብን ለህዝብ ፈጣን አገልግሎት መስጠትና መሪ መሆን ማለት ፖለቲከኛ መሆን ማለት መሰረቱ የግል ጥቅም ሳይሆን ለህዝብ አገልግሎት መስጠት እንደሆነ ተሰምሮበታል ማለት ነው። ስለዚህ በዚህ ምክንያት አንዳንድ ሰዎች ተገምግሞ ከኃላፊነት የተነሱ፣ ሌሎች ደግሞ ውጤታማ ሊሆኑ ይችላሉ ወደ ተባሉበት የተቀየሩበት ሁኔታ አለ። ነገር ግን አንድ ነገር መረዳት ያለብን የተሃድሶ ሂደት ተጠናቋል ማለት አይደለም። አሁን በፌዴራል ደረጃ እንዲሁም በክልል ደረጃ የተወሰኑ ለውጦች ተደርጓል። ይሄ የለውጡ አካል እንደሆነ መረዳት ያስፈልጋል። ምክንያቱም ቦታ የሚይዙ ሰዎች ስራው ወደፊት የሚያስገዱ ለውጥ ሊያመጡ የሚችሉ ሰዎች ናቸው። አንደኛ ከቦታ የተነሱት ሁሉ ሙሰኞች ስለሆኑ ከቦታ አልተነሱ። ችግር ያለባቸው እንዳሉ መንግስት በትክክል ያውቃል። ይህንን ደግሞ ትክክለኛ መረጃ ብቻ ሳይሆን መስረጃ አጠናክሮ ተጠያቂ መሆን ያለባቸው በሂደት ተጠያቂ ይሆናሉ። ምክንያቱም በታሪኩ እንደምታየው በጣም ትልልቅ ባለስልጣን የሆኑት ተጠያቂ ሆኖ አይተናል ማለት ነው። ይሄ የሚቀር ጉዳይ አይደለም። ነገር ግን ወደ ሌላ ቦታ ተሾሙ ለሚባለው የተሾሙ ሰዎች አሉ ውጤታማ ባልሆኑበት ፖዚሽን ላይ ከዛ ተነስቶ ውጤታማ ሊሆኑ ወደሚችሉ ምክንያቱም ችግር የሌለባቸው ነገር ግን የማስፈጸም ብቃታቸው ተገምግሞ ወደ ሌላ መሄድ ያለባቸው የሄዱበት ሁኔታ አለ። አምባሳደሩ የሆኑት አሁን በሚፈተሽበት ጊዜ ተገምግሞ ችግር አለባቸው ተብሎ የተነሱት ላይሆኑ ይችላሉ። ይሄ አንድ ላይ መደረግ አለበት። ነገር ግን ከሙስና ጋር የተያያዘው አንድ ነገር ማወቅ ያለብን መንግስትም በትክክል ተቀብሎት ይሄ የኪራይ ሰብሳቢነትና የሙስና ችግር እየተንሰራፋ ለልማት በሚደረገው እንቅስቃሴ ውስጥ ችግር እያፈጠረ እንደሆነ አውቆ ስራ እየሰራ ይገኛል። ከዚህ ተነስቶ ሌላ ቦታ ይሾማሉ የሚባለው ታሪክ ሆኖ ይቀራል። ይሄንን ያው ኖሬን የምናየው ይሆናል ማለት ነው። ምክንያቱም አንደኛ ሙስናን መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የምኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ፣ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በሚሰሩበት ጊዜ እንደሆነ ይታወቃል። ይሄ እንዲሆን አሁን ሰዎችን መቀየር ብቻ ሳይሆን መንግስት የተያያዘው ግልጽነት የሰፈነበት አሰራር እንዲኖርና ማንም ሰው ላጠፋው ተጠያቂ የሚሆንበት አሰራር እንዲዘረጋ እየሰራ እንደሆነ ማወቅ ያስፈልጋል። አሁን ሰዎች የሚያነሱት ውሸት ነው ማለት አይቻል። ከአንድ ቦታ ተነስቶ ሌላ ቦታ ይሾሙ የነበሩ ሰዎች አሉ። እነዚህ አንድ ቦታ አጥፍቶ ሌላ ቦታም ተጨማሪ ጥፋት እንዲያደርጉ ነው። እንደዚህ አይነት አሰራር ሊቀጥል አይችልም። ለዛ ነው መንግስት በጥልቀት መታደስ ብሎ የተያያዘው። ስለዚህ ይህንን የድሮውን ታሪክ ብቻ ናሬት እያደረገን ከምንኖር ዛሬ ህዝቡ መረጃን መስጠትና መቀበል መብቴ ነው ብሎ መብቱን በህጋዊ መንገድ ለማስከበር ከመንግስት ጋር መስራት አለበት። መንግስት ደግሞ ተጠያቂ መሆን ያለባቸውን
ለማንም እንደማይራራ ህዝቡ ማመን አለበት።
እንግዲህ ተጠያቂ የሆኑትን ገና ተጠያቂ ያደርጋል ነው የሚሉኝ ሂደት ህዝቡም አድማጮችም እንዲጠብቁ ነው እርሶ እየነገሩን ያሉት። እና ወደሚቀጥለው ጥያቄ ሊሄድ በኢሜል
አንድ ነገር ላስታውስሽ፣ ይሄ እኮ ዛሬ የተጀመረ ነገር አይደለም። ሲስተሙ በተሻለ ሁኔታ ተጠያቂ መሆን ያለባቸውን ለይቶ ተጠያቂ የሚያደርግበት አሰራር እንዳለ ህዝቡ መጠራጠር የለበትም። እዛ ውስጥ ደግሞ ህዝቡ ራሱ የራሱ ሚና መጫወት አለበት። ምክንያቱም መስረጃ በትክክል የተገኘበት ሰው እንዲሁ ተጠያቂ ሳይሆን የሚቀጥልበት ሁኔታ እንደማይኖር ግን ማወቅ አለበት። ስልጣኑ እኮ የህዝቡ ነው፣ ይሄ መታወቅ አለበት። መንግስትን ሌላ ቦታ አድርጎ ህዝቡ ደግሞ ራሱን ሌላ ደሴት ውስጥ ሊያደርግ አይገባም። መታወቅ ያለበት ምንድን ነው? ይሄ የኔ ቤት ነው፣ ይሄ የኔ የራሴ ሀገር የራሴ መንግስት ነው ብሎ ማመንና ራሱ መሳተፍ አለበት።
ወደ ቀጣዩ ጥያቄ ሊሄድ ከዛ በኋላ ስልክ ደውሉልን ያሉትን አድማጮች አንድ አድማጭ እንደውልና ከእርሶ ጋር እናገናኛለን። ይሄም በኢሜይል ነው የደረሰን። አቶ ግዛው ይባላሉ ጠያቂው። የአገሪቱ ሀብት ይላሉ፣ የአገሪቱ ሀብት ለምንድን ነው በሁለት አካላት ቁጥጥር ስር የሆነው? በትግራይ ተወላጆችና በመከላከያ ስር ይላሉ። ሌላ በድምጽ የቀረበ ከሙስናና ከመልካም አስተዳደር ጋር የተያያዘ ጥያቄ አለን።
ሄሎ፣ የተከበራችሁ የቪኦኤ ጋዜጠኞች ሰላምታዬ ይድረሳችሁ። ከዚሁ ከዲስ ጥያቄ እንደሚከተለው ይቀርባል። አቶ ኃይለ ማርያም በኢትዮጵያ ውስጥ ተቃውሞ ከተነሳ በኋላ ለህዝብ አንድ ነገር ብሎ ነበረ፣ ጥልቅ ተሃድሶ ያስፈልገናል፣ ሀብትን በከፍተኛ አመራር ደረጃ ለግል ጥቅም ማዋል አለ እኛ አካባቢ ብለዋል። በዚህም መሰረት ጥልቅ ተሃድሶ ያስፈልገናል ብለዋል። ያየነው ነገር ግን ሚኒስትሮችን ቦታ መቀየር እንጂ ጥልቅ ተሃድሶ አይደለም። ለምሳሌ መኩሪያ ኃይሌ ከከተማ ልማት ሚኒስትርነት ወርዶ አማካሪ ሆነ፣ ሬድዋንም አምባሳደር እንደሆነ የሰማነው እንደ ሪፖርተር ዘገባ ማለት ነው። በኢህአዴግ አነጋገር ጥልቅ ተሃድሶ ማለት ቦታ መቀየር ነው እንዴ? እነ ሙክታር ለምሳሌ ከስልጣኑ ወረደ፣ የመልካም አስተዳደር ችግር አለ ብለው፣ ነገር ግን አማካሪ ሆነ። ሰዎች ወይም ሚኒስትሮች ከስልጣናቸው ሲወርዱ ያጠፉት ነገር ለምንድን ነው የማይነገረው? ገንዘብ ይበላል፣ ሌላም ነገር ይሰራል። ከዛ በኋላ ይወርዱና ሌላ ቦታ ነው የሚሰጣቸው። ይሄ ቀልድ አይደለም ወይ? ሁለተኛ ነገር ደግሞ ኦህዴድን በተመለከተ ከፍተኛ መቀመጫ ያለው በኢትዮጵያ ፓርላማ ኦህዴድ ነው። መቀመጫ የመያዙን ያክል ለምንድን ነው ጠቅላይ ሚኒስትር ከኦህዴድ የማይመረጠው? በየትኛውም ቦታ ኮሊሽን ሲፈጠር አብዛኛውን ወንበር የያዘው ነው ስልጣን የሚይዘው ወይም ጠቅላይ ሚኒስትር የሚሆነው። ከዛ በኋላ ነው መንግስት የሚመሰረተው። ትልቁን መቀመጫ ይዞ ግን እስከ ዛሬ ድረስ ጠቅላይ ሚኒስትር ከኦሮሚያ ሲፈጠር አላየንም። ምንድን ነው የዚህ ነገር ምክንያት? በእስራኤል በጀርመን ኮሊሽን ሲፈጠር አብዛኛውን መቀመጫ ያሸነፈው ነው ጠቅላይ ሚኒስትር የሚሆነው። በኢትዮጵያ አይታይም። ለምንድን ነው ይሄ?
አመሰግናለሁ። አቶ ግዛው ያነሱት የሀገሪቱ ሀብትን በተመለከተ አንደኛ እኔ ሀገሪቱ ሀብት በሁለት ያውም ደግሞ በአንድ ክልል ተወላጆችና በመከላከያ ተይዟል የምለው የኦዲት ሪፖርት የለኝም እና በዚህ ላይ ትክክለኛ መረጃ በምናገኝበት ጊዜ ትክክለኛ መብራሪያ መስጠት የምንችል ይሆናል። ነገር ግን እንዲሁ አሰራሩን በምናይበት ጊዜ የኢትዮጵያ ሕገ መንግስት ማንም ሰው የመልማት መብት እንዳለው ያስቀምጣል። የአንድ ክልል ተወላጆች ብቻ ሀብት እንዲያካብቱ የሚፈቀድ ስርዓትም አይደለም ያለው። ስለዚህ እኔ እስከማውቀው ድረስ እንግዲህ ግልጽ የሆነ የኦዲት ሪፖርት ስለሌለ ጊዜ የሚፈታው ጉዳይ ይሆናል ማለት ነው። የመከላከያን በተመለከተም እንደዛው እንደምታውቀው በተለያዩ ሀገራት ውስጥ መከላከያ ትልቅ ሚና ይጫወታል። የሀገር ደህንነት ሉዓላዊነትን ከማስጠበቅ አልፎ ሀገራት በልማት እንዲያድጉ ለምሳሌ እስራኤል እንደ ምሳሌ መውሰድ እንችላለን። ሌሎችም ሀገራት መከላከያቸው ኢንጂነሮችም ናቸው። መከላከያ ደግሞ ለዜጎች የቆሙ ህይወታቸውንም ደግሞ ለዜጎች ደህንነት ህይወታቸውን ሳይሰስቱ የሚሰጡ ናቸው። ስለዚህ በእኔ እይታ እንግዲህ እነሱ ነው ሀብት የያዙት የተባለው። እንደዚህ ከሆነ የሚገዙ በስርዓት የለም ወይ ወደምለውም ስለሚወስደን በዚህ ላይም ትክክለኛ የሆነ መረጃ መሰረቱ ራሱ በግልጽ ስለማይታወቅ በጊዜ ሂደት የምናየው ይሆናል ማለት ነው። እኔ እንደማውቀው ግን የኢትዮጵያ መከላከያ የተለያዩ ስራዎችን ወይ ደግሞ ተቋማት አሉ። ኢንጂነሪንግ በጣም ሀገሬን የምለው ስራ እየሰሩ እንደሆነ እናውቃለን። ሀብቱ ግን የማውቀው ሀብቱ የህዝብ ነው እንጂ ሀብቱ የመከላከያ እንደሆነ አይደለም ማውቀው ማለት ነው። የጥልቅ ታድሶውን ያው ቅድም ጠቅሻለሁ። አንደኛ እንደዚህ ተሾሙ የተባሉ ሰዎች አንድ ነገር ማወቅ አለብን። ከቦታ በምነሱበት ጊዜ ሁሉም ስልጣናቸውን በአስቱን ለማበልጸግ ሞበት ሁሉም አይደለም። የምመለከታቸው አለ፣ የማይመለከታቸው አለ። አንዳንዶቹ ፓርቲውን እንደ ፓርቲ ማለት ነው። ምክንያቱም ልማታዊ ዲሞክራሲያዊ መንግስት በፖለቲካም ብስለት መመራት አለበት። ዲሞክራሲ ማበልጸግ ላይ መስራት ያለባቸው ሰዎች በመልካም አስተዳደር እንዲሰሩ ሀሳብ የሚያመለጩ ሰዎች የተመደቡበት ሁኔታ ይዝባል። ነገር ግን ተጠያቂ መሆን ያለባቸው ተጠያቂ አይሆኑም ማለት አይደለም። ይህንንም እንደዚሁ ብንወስድ ጥሩ ይመስለኛል። አንድ ነገር ደግሞ ለውጡ የመጣው እኮ ሜሪት ላይ ወይ ደግሞ እውቀት ችሎታ ላይ ልምድ ላይ የተመሰረተ አገልግሎት እንድሰጥ የሚችሉት እድል እንዲኖር ለማድረግ ነው። ይሄ ደግሞ የተደረገ እንደሆነ እናውቃለን። ክልሎች ሰርቶ አልጨረሱም፣ እየጨረሱ አሉ። እስከ ቀበሌ ድረስ እስከ ሲቪል ሰርቨንቱ ድረስ በምወርድበት ጊዜ አሁን የምነሱ ጥያቄዎች ምላሽ ያገኛሉ ብዬ ነው የማምነው። ጠቅላይ ሚኒስትርነትን ጉዳይ ጠቅላይ ሚኒስትር ይሁን ሌሎች ባለስልጣናት የሚሾሙበት ሂደት አለው። የበላይነት ያገኘው የፖለቲካ ፓርቲ እንደ ኢህአዴግ ማለት ነው አሰራር አላቸው። ያ ለጠያቂው ግልጽ ካልሆነ በዲሞክራሲያዊ ሁኔታ እንደምመረጥ ነው የክሌዘር ይሁን ተብሎ የሚደረግ አይመስለኝም እስከማውቀው ድረስ ማለት ነው። ኢትዮጵያ በፓርላመንታሪ ሲስተም እንደምትመራ ይታወቃል። ፕሬዚደንሺያል እንዳልሆነ በቀጥታ ብዛት ያለው ድምፅ ወይ ደግሞ መቀመጫ ያለው ሰው ይመርጣል የሚል ሲስተምም አይደለም። በዛ አካሄድ የምንሄድ ከሆነ ሲሰት ሊሆን ይችላል ማለት ነው። ለዛ እኮ ነው አሰራር አለው ያልኩት ማለት ነው። ስለዚህ ከገንቤላም ከቤኒሻንጉል ከኦሮሚያም ከትግራይም ከደቡብም ካሉት ከ16 በላይ ከሚሆኑ ብሔሮች ሰው ጠቅላይ ሚኒስትር ሊሆን ይችላል። የማይሆንበት ምክንያት አይታየኝም ማለት ነው። እንግዲህ ለወደፊት የሚሆነውም ደግሞ አብረን እናያለን ማለት ነው።
እሺ፣ ጠያቂያችን መስመር ላይ ናቸው። ማልበል አድማጭ
አበበ ባለው ከነቀምቴ አሁን እሳቸው ነበሩ የኦሮሚያም የኦሮሚያ ቲቪ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባል ነበሩ ከዚህ በፊት። ግን ምንም ለውጥ የሌለውን ነገር እንደ ጥሩ ነገር የቦርድ አባል እንደነበሩ ተደርጎ ሲገለጽ እንዴት ይሰማቸዋል ለማለት ፈልጌ ነው።
በድምጽ የቀረበ ደግሞ ሌላ አለ።
ጥሩ ይቅረብሽ።
ሰላም ቪዎች፣ እንደምን አላችሁ? የምደውለው ከቨርጂኒያ ነው። ለኢትዮጵያ መንግስት ቃል አቀባይ ለሆኑት እርስዎ በኢትዮጵያ መንግስት ስም በተለያየ መግለጫዎችን እና ለጥያቄዎችን መልስ ሲሰጡ ከርመዋል። በዚህም እናመሰግናለን። የእኔ ጥያቄ ደግሞ እውነት በአሁኑ ሰዓት በኢትዮጵያ ውስጥ የኢትዮጵያ ሕዝብ እየታሰረ እየተደበደበ ነው እና በተደጋጋሚ በሚጠየቁበት ጊዜ ይሄ ነገር እየተደረገ አይደለም፣ ሕግ ፊት ማመልከት ይችላሉ እያሉ መልስ ሲመልሱ ልክ ኢትዮጵያ ውስጥ እንዳልነበሩና ይህን ጉዳይ ጭራሽ እንዳላዩ ሆነው ነው የሚናገሩት። እስቲ እንዲያው በእግዚአብሔርም ስም እርስዎም ከመጡበት አካባቢ ይሄ ጉዳይ በጣም አሳሳቢ በሆነ ደረጃ ሰዎች እየተሰቃዩ ነው እና በኢትዮጵያ ህዝብ ስም እንዲያው ትክክለኛውን መልስ አይደለም ወይም ነው ብለው እንዲመልሱልኝ ነው መልስ ካለው። አመሰግናለሁ። ስዩም አድባህ ነኝ ከቨርጂኒያ።
እሺ፣ አቶ ስዩምን ለጥያቄያቸው እናመሰግናለን። ዶክተር ነገሪ ሌንጮ።
ጥሩ። እንግዲህ የኢቢሲ እና የኦሮሚያ በተመለከተ አንደኛ ምን ስሰራ እንደነበረ ከሌሎች ቦርድ አባላት ጋር ምን ስንሰራ እንደነበረ ያው እዛ ውስጥ የነበሩ ሰዎች ስለሚያውቁ ለውጡ እንደምንጠብቀው እንዳልሆነ እኔ የምመሰክረው ስለሆነ፣ ነገር ግን ደግሞ ለወደፊት አይለወጥም ላይ እንደማናምን እነዚህን ተቋማት የተሻለ አገልግሎት ለዜጎቻችን እንዲሰጡ መሰረት እንደተጣለ ጠያቂውም ይረዳሉ ብዬ ነው የማምነው። ምናልባት ከተወሰነ ጊዜ በኋላ እነዚህ ተቋማት ይዘታቸው ሁሉ ነገሩ ተሻሽለው ሊያዩት ይችላሉ ብዬ ነው የማምነው እና ተስፋ ባይቆርጡ እና ቢጠብቁ ጥሩ ነው። ነገር ግን እኔ ያልኩት ለእኔ ምስጋና ይቅረብልኝ እያልኩ ስላልሆነ ትልቁ ነገር እነዚህ ተቋማት የህዝብ ተቋማት ስለሆኑ ህዝብ የሚጠብቅባቸውን አገልግሎት እንደሚሰጡ እቸውም ቢያበረታቱና የድርሻቸውን ቢወጡ ጥሩ ይመስለኛል። አስተያየት እየሰጡም ቢሆን ማለት ነው። አሁንም ደግሞ በተሰጠኝ ኃላፊነት የተሻለ አገልግሎት እነዚህ ተቋማት እንዲሰጡ የበኩሌን ድርሻ እወጣለሁ። በዛው ብናልፈው ጥሩ ይመስለኛል። ሌላ አሁን የተነሳው ኢትዮጵያ ውስጥ ሰዎች እየተደበደቡ፣ እየታሰሩ፣ የሞቱ ለተባለው
ችግር አልነበረም ብዬ የተናገርኩበት ጊዜ አልነበረም። ችግሮቹ የሚከሰቱበት ሁኔታ ሊለያዩ ይችላሉ፣ ምክንያቶቹ ሊለያዩ ይችላሉ። እኔም እንደ መንግስት አካል አንድ ሰው እንኳን እንዲገደልም አላምንበትም። ምክንያቱም ንብረት መተካት እንችላለን፣ የሰው ህይወት ግን መተካት አንችልም እና በዚህ ላይ የመንግስት አቋም እንደሆነ አድርገን የኢትዮጵያ መንግስት የኢትዮጵያን ዜጎች እየገደለ ነው ብለን መደምደም አንችልም። ስህተቶች ይፈጠራሉ። እነዚህ ስህተቶች ደግሞ በማን ተከሰቱና ተጠያቂ መሆን ያለበት ማን እንደሆነ መንግስት እንዲጣራ ጥረት እያደረገ እንደሆነና በሂደት ደግሞ ለህዝብ ሪፖርት እንደሚደረግም እንዲያውቁ ፈልጋለሁ። ነገር ግን ተቋማት አሉ። አሁን ሰዎች ሄዶ አቤት ማለት ይችላሉ በምንልበት ጊዜ ኮማንድ ፖስት ማለት ዞሮ ዞሮ ከሌላ ሀገር የመጡ አይደሉም። እነሱም የህዝብን ጥያቄ ለመመለስ የተቀመጡ ናቸው። እነሱም ብቻ ሳይሆኑ ደግሞ በፊት የነበሩት ከፌዴራል እስከ ቀበሌ ድረስ ችግሮች ቢኖሩ እንኳ መንግስት አሁን እያስተካከለ ያለው የቢሮክራሲ ቅድም የተነሳው ችግር መንግስት ራሱ አምኖ እያስተካከለ እንደሆነ እንዳለ ሆኖ እነዚህ ተቋማት ስራ አቁሟል ማለት አይደለም እና ዜጎች ራሳቸው ተጠይቆ ቢመልሱ ጥሩ ይመስለኛል። አልፎ አልፎ ችግሮች የሚፈጠሩት በስሜታዊነት በይግ ተጠያቂ የሆነው አካል የጸጥታው አካል አንዳንድ ጊዜ በምፈጸመው ስህተት አይከሰትም ማለት አይደለም። ይሄ ግን የመንግስት ተቋም ነው ብለን የግለሰቦችን መደምደም ትክክል አይደለም እና የጸጥታ አካሉም ይሁን ግለሰቦች ከህግ በላይ ስላልሆኑ ይህንን በሂደት የምናየው ይሆናል እና በፈጣሪ ስም ስላሉ እኛም ያው እንደምታውቀው የኢትዮጵያ ህዝብ በፈጣሪ የሚያምን እንደሆነ እናያለን። እዚህ የመንግስት አካል ስለሆንን ያንን የምንክደውና የሌለ ነገር የምንናገር አድርጎ ባይ ጥሩ ነው ለማለት ነው።
እሺ ዶክተር ነገሪ እንደው አንድ ነገር ለማስገንዘብ ያህል ልብ ብለው እንደሆን ጥያቄዎቻችን አሁን የሚሽከረከሩት በብዛት ጥያቄ የመጣልን በሰው መብት ዙሪያ ነው። በዚህ በሬዲዮ ጣቢያ እንኳ ሶስት ልጆቹን ስላጣ አንድ ሰው ሶስት ልጆቹ በታጣቂዎች ስለተገደሉባቸው ወላጆች ዘግበናል። ልጇ ተገሎባት የልጇ አስከሬን ላይ ቁጭ በይ ስለተባለች እናት ዘግበናል እና ዞሮ ዞሮ የሰው ጥያቄ እኔ እንደሚመስለኝ የሚያመለክተው ምንድን ነው? ይህን የሚሰሩ ሰዎች ይጠየቃሉ ወይ? እርሶ ባሉት ግልፍተኛ ሆነውም ይሁን በሆነ ነገር ተጋጭተውም ይሁን እርሶም ቀደም ሲል እንዳሉት ሀብት ይተካል፣ የሰው ልጅ ግን አይተካም። መንግስት ደግሞ ለአንድ ህዝብ ጠለላ ነው፣ ታዛዥና ተንከባካቢ ነው እንጂ ግን እንዲህ አይነቱ ሁኔታዎች በሚከሰቱበት ጊዜ ሰዎች ተጠያቂ ይሆናሉ ወይ? ለሚወስዱት እርምጃ ለፍርድ ይቀርባሉ ወይ? ይቀጣሉ ወይ? ይታሰራሉ ወይ? እስከ ዛሬ ድረስ ነጻ እርምጃ ሰው ላይ የወሰደ ሲዘገብ እንግዲህ በሚዲያ አልሰማንም። እገሌ ሰዎችን እንዲገሎ እርምጃ ተወስዶበታል የሚል
ለነሳሽው ጥያቄ ያው በተለያዩ ጊዜ እንደተነሱ አስታውሳለሁ። አሁን በጣም ጸያፊ የሆነ ሰውን ገሎ በሰው ሬሳ ላይ ተቀምጦ የሚባለው ይሄ ከአንድ ኢትዮጵያዊ የምንጠብቀውም አይደለም። እንደዚህ አይነት ተግባር ፈጽሞ ተጠያቂ አይሆንም ብሎ ሰው ካሰበ ይሄ ትክክል አይደለም እና ተጠያቂ የሆኑ ሰዎች በግልጽ ፐብሊካል ሆነ ለህዝብ አልታወቀም ለሚባለው በሂደት አጣርተን ይህንን መረጃ ህዝቡ እንዲሰማ ማድረግ ይቻላል። አንድ ነገር ግን የህግ የበላይነት ሰዎችን በዘር፣ በሃይማኖት፣ በየትኛውም በቀለም አይለይም። ይሄ እንዲያድግ ነው ኢትዮጵያ ውስጥ የምንፈልገው። የህግ የበላይነት መኖር አለበት። ስለዚህ የሰው ልጅ በግፍ ተገድሎ የገደሉ ሰዎች ተጠያቂ የማይሆኑበት ምክንያት የለም። መከላከያ ሰራዊቱም ቢሆን ፖሊሶች ደግሞ የተፈለጉት የዜጎችን ደህንነት ለመጠበቅ እንደሆነ መታወቅ አለበት። በአንድ በኩል የዜጎቻችን አመለካከትን በዛው መሰረት መቀረጽ አለበት። ስህተቶች በሚፈጠሩበት ጊዜ ግን ማንም ሰው እንደሚጠየቅ በግልጽ መታወቅ አለበት። ያልታወቀ ነገር ደግሞ ሂደቱን ጠብቆ ለህዝብ ይፋ ይሆናል እና ይህንን በዚሁ መልኩ ብንረዳ።
ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና የሚል ፕሮግራማችንን እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት ከምሽቱ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ። ሙዚቃን ጋብዛችሁና ወደ ጥያቄዎቻችሁና መልሶቻችሁ እንመለሳለን።
አቤት ቁጭጨት ሁንደትናናምቱ አራላፋጭታ ቡበትናናምቱ ቡበን እንደ በርሳ ቁሜ ከጀገምሳ ቡቴን ሲቀቀምሳ አሲፈች ደቡ ብሲንጋዋ በራ ሜሶዋ ጫራረ አስደበች ደቡ ዶዶሞ ኩከና ዋሾዋ ጫራረ ሻሙ መገኛ ቦሩ ቦሩ ጀዳ ቦሩ ቦሩ ጀዳ የሙቲ ሲያዱ ቦው ቦው ጀዳ ፊጌ በዱ ጀዳ አባዬ ነሬሪ ዳኖም ቡታቀላ ዳኖም ቡታቀላ ይነኪ ያዶ ቁርባሰና ያዶ ቡጃንቀበ chodika yabake gura chodika sirbitun sirbitun yemo sirbitun sirbitu kolapenu tancho sirba kolapenu tancho sirba sanjora wakala sanjora yawara mila koti yawara mila koti nadora ya shanta nadora ya mama gale mila koti mama gale mila
ለጥያቄው መልስ ይከተላል። የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ለንጮ ናቸው። በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ያሉት። አዘጋጅና አቅራቢዋ ትዝታ በላቸው ነች።
ጥያቄ ለዶክተር ነገሪ ለንጮ እና ለትዝታ ይህን ጥያቄ አንቺ የምትመልሽልኝ ደስ ይለኛል። ለትዝታ የሚሆን ጥያቄ ምንድን ነው? አብርሃ ደስታ እና በፍቃዱ ኃይሉ በአንቺ ፕሮግራም ላይ ቀርበው ኢንተርቪው ከተደረጉ በኋላ በፍቃዱ እስር ቤት ገብቷል። የታሰረበት ምክንያት ቪኦኤ ላይ በመቅረቡ ነው። እና ይህንን ጉዳይ ለምን እንደሆነ ቪኦኤ መጠየቅ የለበትም? ሁለተኛው ጥያቄ ይህንን ጥያቄ ለዶክተር ነገራ ሌንጮ ነው። አብርሃ ለምን አልታሰረም? አይደለም ማናቸው መታሰር የለባቸውም። በፍቃዱ ኃይሉ ሲታሰር አብርሃም ደስታ አልታሰረም። ለምን ታሰሩ? ሁለቱ መታሰር የለባቸውም። ህዝቡ በአሁኑ ሰዓት የአንድ ዘር የአምባገነንነት ነው እየተባለ እንደዚህ አይነቱ መንገድ ምን ማለት ነው? ሌላ ሁለተኛው ጥያቄ ለአቶ ነገራ ሌንጮ፣ ቪኦኤ የአማርኛ ፕሮግራም ዘጋቢዎች አሉት፣ አንድ ከአዲስ አበባና ከትግራይ። ለምን ከሌሎቹ ግዛቶች ውስጥ ለምን አልተፈቀደለት? እንደተከለከላቸው ከዚህ በፊት ሰምቻለሁ። ለምንድን ነው? የአንድ ጎሳ መንግስቱን አያመለክትም ብለው ያምናሉ? ይህንን ነው። አመሰግናለሁ።
ዶክተር ነገሪ፣ በፈቃዱ ኃይሉን ጉዳይ በተመለከተ ዝም ብሎ የስሚ አይደለም። በፈቃዱ ኃይሉ ለጠበቃው ለአቶ አመሃ መኮንን ኮማንድ ፖስቱ ሲይዘኝ የነገረኝ ቪኦኤ ላይ ቃለ ምልልስ ሰጠህ ብሎ ነው ብሏል። ግን እስቲ እርሶ ይሄንን ይመልሱልን። ሌላው እኛና እርሶ ልንነጋገረው የሚገባ ጉዳይ ነው። ኢትዮጵያ ውስጥ ለምን ቮይስ ኦፍ አሜሪካ በርካታ ዘጋቢዎች አይኖሩትም የሚለውና ቢመልሱልኝ።
ጋዜጠኞችን በተመለከተ እንግዲህ የሀሳብ ነጻነት የፕሬስ ፍሪደም የምንለው
ማምንበት ዛሬ በዛ ምክንያት ስታሰሩ እንዴት ነው የሚሰማው ለምንለው ቀደምም ገልጫለሁ አንድ ጋዜጠኛ ሐላፊነቱንና ግዴታውን አውቆ መሰራ ከሆነ በዛ ምክንያት መታሰር የለበትም ታስሮም ከሆነ ደግሞ በሕግ ደታይቶ ነፃ የሚወጣበት ሁኔታ ይኖራል ከዛው እጪ ግን ጋዜጠኛ ሳይሆኑ ጋዜጠኛ እንደሆኑ አድርጎ የጋዜጠኛን ካባ ለብሶ ሌላ ነገር የሚሰሩ ካሉ ደግሞ ትራቸው እናወጣቸው ይሆናል እንደዛው ብንተው ጥሩ ይመስለኛል ኢትዮጵያ ውስጥ ግን ጋዜጠኝነት ሙያው በትክክል ማይከል ሆኖ የህዝብ ፍላጎት እንዲያገለግል እኔ የምወክለው ጽፈት ቤትም የምንሰራበት ይሆናል በአጠቃላይ ሚዲያና የመረጃ ማይከላቱ ይሄንን ለማሻሻል ጥረት ይደረጋል ወደፊት ማለት ነው። የቪኦኤ ኮረስፖንደንቶች በተመለከተ ከ60 በላይ የሚሆኑ የውጪ ተቋማት በኢትዮጵያ ውስጥ ኮረስፖንደንቶች አላቸው። እነዚህ ተቋማት ከወደ 137 የሚሆኑ ጋዜጠኞች በኢትዮጵያ ውስጥ በኮረስፖንደንትነት የሚሰሩ አሉ። ወደ ቪኦኤ በሚመጣበት ጊዜ አንድ የእንግሊዝኛ፣ ሁለት የአማርኛ፣ አንድ ደግሞ የትግርኛ አላቸው። ሌሎችም ቢሆን ደግሞ ኮረስፖንደንት እንዳይልኩ የተከለከሉበት ሁኔታ ካለ እኔ ለመጠየቅም ጥረት አድርጌ ነበር። ይሄንን እንደዚህ አይነት ሁኔታ ካለ ማለት ነው በተሰጠኝ መረጃ መሰረት ቪኦኤ የምልካችሁ ከሆነ ለምሳሌ ኦሮሚያ ከዚህ በፊት የቪኦኤ ኮረስፖንደንት እንደነበረው አውቃለሁ። ከተወሰነ ጊዜ በኋላ ግን አልነበረም። አሁን ፍላጎቱ ካለ እኔ ባለኝ መረጃ የምከለከሉበት ምክንያት የለም። ነገር ግን የጋዜጠኝነትን መርሆ የሙያውን ስነ ምግባር ጠብቆ የሚሰሩ ኮረስፖንደንቶች ነገም ቢሆን እንደምበረታቱና መንግስት ለይቶ እንደማይሰጣቸው ሐሳብ መስጠት ይችላል ማለት ነው።
እልል ልበልና በዚህ ጉዳይ ላይ የበፈቃዱ ኃይሉን መታሰር በተመለከተ የሚሰጡኝ አስተያየት አለ? ጠያቂው ላቀረበው ጥያቄ
አሁን ቅድም ገልጫለሁ እኮ በፈቃዱም ይሁን ሌሎች
ዶክተር ነገሪ የበፈቃዱ ኃይሉ ጉዳይ ግን በጋዜጠኝነት ስራው አይደለም የተያዘው። የአሜሪካ ድምጽ ራዲዮ ላይ እንደዚሁ በዚሁ በጥያቄው መልስ ዝግጅት ላይ ከአብርሃ ደስታ ጋር አቀርቦ ቃለ ምልልስ አደረገ። በወቅታዊ የወጣቶች ሁለቱም ወጣቶች ስለሆኑ አቀረብናቸውና ወጣቶች የኢትዮጵያ ወጣቶች በአስቸኳይ ጊዜ አዋጁ ስር ያሉበትን ሁኔታ ነው ያነጋገርናቸው እና በፈቃዱ ኃይሉ ወዲያው ታሰረ። ሲታሰር ኮማንድ ፖስቱ የነገረው በአሜሪካ ድምጽ ራዲዮ ላይ ቀርበ ስለተነጋገርክ ነው ብለውታል። እና ይሄን ደግሞ በፈቃዱ ኃይሉ ለጠበቃው ነግሯል። በጻፈው አይደለም ቪኦኤ ላይ የአሜሪካ ድምጽ
አሁን ይሄ ሂደት እኮ እከለ እንደዚህ ብለዋል ነው ባለው እንጂ ያለቀለት ጉዳይ አይደለም። ኮማንድ ፖስቱ እንደዚህ ብለዋል። ኮማንድ ፖስቱ አንድ ሰው እንደዚህ ብሎ ሊሆን ይችላል። ከተጣራ በኋላ ምን ሊሆን ይችላል? ስለዚህ ጥብቀን የምንሰማው ጉዳይ ይሆናል። ለቪኦኤ መረጃ የሰጠው ሰው ሁሉ ይታሰራል ከተባለ ታዲያ ለምንድን ነው ስንሰጣቸው እየከረመንና? እሺ ጋዜጠኛ ስላልሆንን ነው? ሌሎችስ መረጃ የሚሰጧቸው ሰዎች ለምንድን ነው ያልታሰሩ? ይሄ ምክንያት ሊሆን አይችልም። ነገር ግን ይሄንን ጉዳይ የያዙት ሰዎች ለቪኦኤ የሰጠው መረጃ ይዘቱ ምን ይመስላል የምለውን አጣርቶ ምናልባት ከአስቸኳይ ጊዜ አዋጁ ገደብ ጋር የተያያዘ ከሆነ በዛው ምላሽ የሚሰጠው ይሆናል ማለት ነው። ይሄ ደግሞ ሂደቱ ቢፈጥንና ትክክለኛ ውሳኔ ቢሰጠው ሁላችንም እንፈልጋለን። ይሄንን እኛም ተከታትለን መረጃውን ስናገን ልንሰጣቸው እንችላለን። በምን ላይ እንዳለ ግን አሁን በሌለኝ መረጃ ላይ መናገር አስፈላጊ ነው።
እሺ በጣም ነው የማመሰግነው። የወልቃይት ጉዳይ ግን በጣም በብዙ አድማጮች ነው የተጠየቀው። በኢሜይል በድምጽ እንዲሁም በፌስቡክ መጥቶልናል። መንግስት የወልቃይትን ጥያቄ የትግራይ ክልል እንዲፈታው ማድረጉ ትክክል አይደለም የሚል ጥያቄ ከበርካታ አድማጮች መጥቷል። ምክንያቱም የትግራይ ክልል ያ አካባቢ የኔ ነው ስለሚል የትግራይ ክልል እንዴት አድርጎ ነው ይሄንን ጥያቄ የሚያስተናግደው? ፌደራሉ መንግስት ሊፈታው ይገባል የሚል ጥያቄ አላቸው።
ይሄንን ባጭሩ ለመመለስ የወልቃይት ጉዳይ እንደምታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት። ወልቃይት በትግራይ ክልል ውስጥ እንዳለና ይሄንን ጥያቄ የሚያቀርቡ ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ። ምክንያቱም ህገ መንግስቱ ስለሚፈቅድ ነው። የትግራይ መንግስት እኔ ነው ስላለ ሳይሆን ህገ መንግስቱ ስለሚፈቅድ ነው። ባሉበት ክልል ነው ጥያቄው መቅረብ ያለበት እንደምለው። ከዛ በኋላ ምላሽ እንኳን ካልሰጣችሁ ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ያ ጥያቄያችሁን መቅረብ ይችላሉ። ይሄ ነው የወልቃይት ጉዳይ ከሆነ ማለት ነው።
የወልቃይት ኮሚቴን በቪኦኤ ላይ አነጋግረን ነበረ። መጀመሪያ እንደውም እነሱ ልክ እንደተባለው ያደረጉት የትግራይ ምክር ቤት ድረስ ሄደው ነበር እና የማንነታቸው መከበር እንዳለበት ጥያቄ ያቀረቡት መጀመሪያ ለትግራይ ክልል ምክር ቤት ነው። የትግራይ ክልል ምክር ቤት ነው ወደ ወልቃይት የመለሳቸው። ወልቃይት ውስጥ መሰብሰብም ሐሳባችንን መግለጽም ስላልቻልን ነው የአካባቢው ሹማምንት አላሰራ ስላሉን ወደ ፌዴሬሽን ሄድን ነው የሚሉት። እና እንግዲህ አሁን የወልቃይት ኮሚቴ አባላት ገሚሶቹ እስር ቤት ናቸው፣ ገሚሶቹ ተሰደዋልና ይሄ ጉዳይ እንዴት ይፈታል ብለው ነው የሚያስቡት? እስቲ ይሄን መልስ ይስጡ።
ጥሩ። የማንነት ጥያቄ ያው በሕገ መንግስቱ ላይ እንደተቀመጠው መጀመሪያ መቅረብ ያለበት ጥያቄው ያላቸው አካላት ያሉት ክልል ውስጥ ነው። የወልቃይት ጉዳይን በተመለከተ እንደዛው ለትግራይ ክልላዊ መንግስት መቅረብ እንዳለበት ነው እንግዲህ በህጉ መሰረት ማለት ነው። ነገር ግን አሁን ኮሚቴው ጥያቄ አቅርበናል እንደሚሉ ነው ያነሳሽልን። ይህንን ለማጣረት ጥረት አድርገን ነበር እና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የሚል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዛ ምላሽ ካልተሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የሚልም ነገር ካለ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከህገ መንግስቱ አልፎ በሌላ መንገድ ይህንን ጉዳይ መፍታት የምንሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣርሶ በዛው በኩል ቢኬድበት የተሻለ ይመስለኛል ማለት ነው።
እሺ፣ አመሰግናለሁ። እስቲ አሁን በድምጽ የመጣ አንድ ጥያቄ ላሰማዎት።
ቪኦኤ ብለው ነኝ። ለጥያቄው መልስ ሁለት ጥያቄ ለዶክተር ነገሪ ለንቾ አለኝ። አንድ፣ በቅርቡ በኦሮሚያና በአማራ ክልል በተከሰተው ሁከት ብዙ ንብረት ተቃጥለዋል። የኔ ጥያቄ የወደመው ንብረት በገንዘብ ቢት ሲተመን ስንት ሚሊየን ወይም ቢሊየን ሊሆን ይችላል? ስንት ሺህ ሰውስ ነው ከስራ ውጭ ሆነው ለረሃብ የተጋለጠው? ሁለት፣ የዶክተር መራራን መታሰር ምክንያት በማድረግ የአውሮፓ ህብረት አባል አና ጎምሽ እና አንድ የአሜሪካ የህግ መወሰኛ አባል የኢትዮጵያ መንግስትን ኮንነዋል። ጋዜጠኞችና የፖለቲካ እስረኞች በአስቸኳይ እንዲፈቱ አዘዋል። ታዲያ የኢትዮጵያ መንግስት ለዚህ መልስ ለምን አይሰጥም?
አመሰግናለሁ። የመጀመሪያውን ጥያቄ በተመለከተ እንግዲህ እሳቸው የጠየቁኝ በቁጥር ደረጃ ነው። እንደሚታወቀው በዚህ በተከሰተው ውከት ምክንያት ንብረት እንደወደመ ይታወቃል። በቀላል ገንዘብ የማይገመት ንብረት ነው የወደመው። ከዛ ባሻገር ግን ከዛም በፊት ንብረት ከመውደሙም በፊት በዛም ጊዜ የጠፋው የሰው ህይወት ነው ትልቅ ጉዳት፣ የበለጠ ጉዳት ሆኖ ለመንግስትም የሚሰማው ዜጎቻችንም ደግሞ ያሳዘነው ማለት ነው። እንግዲህ ቁጥሩ በሚመለከተው አካል የሚታወቅ ይሆናል። ቁጥሩ ላይ አሁን ሲስፋ እናደርግ ጥሩ ይመስለኛል። ነገር ግን ቀላል ጥፋት አይደለም ማለት ነው። እንደሚታወቀው በአንድ ዲሞክራሲያዊ ስርዓትን በማሳደግ ወይ ደግሞ በዚህ አመራር በማደግ ላይ ላላት ሀገር ችግሮች ቢኖሩም ችግሮች በዚህ መልኩ ለመፍታት መሞከርም ተገቢ እንዳልሆነ እና ለወደፊትም ደግሞ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ችግር እንዳይፈጠር መስራት እንደሚጠበቅብንና የዲሞክራሲ ባህል እንዲያድግ ትኩረት ሰተንበት ወጣቶቻችን ላይ እንደምንሰራ በየትኛውም የመንግስት አካል የጸጥታም አካል ደግሞ የህዝብ ጥቅምን ቅድሚያ በመስጠት የህዝብ ክብርን በመጠበቅ አስፈላጊ የሆኑ ችጋዊ የሆኑ እርምጃዎች ብቻ ጥንቃቄ በተሞላበት ሁኔታ ለህዝብ ጥበቃ ተደርጎ ለዜጎች ጥበቃ ተደርጎ እንዲወሰዱ የሚደረጉበት ሁኔታ ይቀጥላሉ ማለት ነው። ስለዚህ እንዲሁ ከፍተኛ ጉዳት እንደደረሰ በመረዳት ጉዳቱ ደግሞ ዛሬ ላለን ብቻ ሳይሆን ለትውልድም የሚሰጥ ጉዳት ነው። ነገር ግን ከዛ ጉዳት ለመውጣት ደግሞ ባለሀብቶችም ሆኑ ዜጎቻችን በመረባረብ የወደመውን ንብረት ፋብሪካዎችም የግለሰቦችም ጭምር ወደ ቦታው እንዲመለስ ጥረት ተደርጓል። ይሄ ነው ያለው መረጃ ማለት ነው። የዶክተር መረራን ጉዳይ ከዚህ በፊትም ለመግለጽ እንደተሞከረው ዶክተር መረራ መንግስት እንደ ማንኛውም የተፎካካሪ ፖለቲካ መሪ ጥበቃ ያደርግላቸው የነበረና እንደ አንድ ዲሞክራሲ እንዲያድግ የራሱን ሚና እንደሚጫወት ግለሰብ ትልቅ ክብር እንዳለው ይታወቃል። ምክንያቱም ይሄንን የምልበት ምክንያት አለኝ። እስካሁን በዚህ ፖለቲካ ፉክክር ውስጥ ከዶክተር መረራ ስንሰማቸው የነበሩ ብዙ ነገሮች ለእስር አልዳረጋቸውም ማለት ነው። መንግስት ለእሳቸውም ሌላ እንደሚሰጣቸው ጥበቃ እንደሚያደርግላቸው የሚቃወሙትን በነጻነት እንዲቃወሙ እንደሚፈቅድላቸው የሚያሳይ ይመስለኛል። ነገር ግን በአሁኑ ጊዜ ታሰሩ በሚባልበት ጊዜ ትልቅ አጀንዳ ሆኖ የተነሳው መታሰራቸው ነው እንጂ ለምን እንደታሰሩ አይደለም። እኔ ባለኝ መረጃ ዶክተር መረራ የታሰሩት ከአስቸኳይ ጊዜ አዋጅ ጋር የተያያዘ ያውም ደግሞ የኢትዮጵያ ፓርላማ አሸባሪ ብሎ ከፈረጃቸው ተቋማት ሽብርተኛ ተቋማት ጋር ግንኙነት ማድረግ ከነሱ ጋር ማሰር የተከለከለ በመሆኑ ተጠርጥሮ በቁጥጥር ስር ውሏል። አሁን በሕግ ከለላ ውስጥ ስር ስላሉ ዶክተር መረራ በዚህ ተጠርጥሮ እንደታሰሩ ነው አሁን የሚያውቀው። ምርመራ ተደርጎ በሕግ ፊት ደግሞ የቀረበባቸው ክስ በእስር ያቆያቸዋል፣ በአጭር ጊዜ ውስጥ ነጻ ያወጣቸዋል የሚለውን የሕግ ግዴታ ስለሆነ ያንን መጠበቅ ይሻላል። ሌላው እንግዲህ ተከሰቱ የተባሉት የውጭ አገር ታወጡ የተባሉ ሪፖርቶችን ኢትዮጵያ ውስጥ ያለው ችግርም ይሁን መልካም ነገር ምስክር ሊሆኑ የሚችሉት የኢትዮጵያ ዜጎች ናቸው። ብዙ ጊዜ ግን ትርጉም የሚሰጣቸው ያሱ ፍላጎት ያለው መረጃ የሚሰጥ አካልን መሰረት በማድረግ የሚዘጋጁ ሪፖርቶች ናቸው። አና ጎመዝ አይደለም ኢትዮጵያን የቀየረች የኢትዮጵያ ዜጎች በለፉት በሰሩት መሪዎችና ህዝቦች አንድ ላይ ሆኖ በሰሩት ነው ዛሬ የምናያቸው ለውጦች ማለት ነው። ለዚህ ምስክርነት የማይሰጡ ውጪ ሆኖ በየጊዜው ሪፖርት የሚያወጡ የኢትዮጵያን ጥቅም የሚያስከብሩ ናቸው ብለን አንጠብቅም። ነገር ግን ደግሞ እንደምታወቀው ዶክተር መረራን ጨምሮ ሌሎች የፎካካሪ ፖለቲካ መሪዎች ስራቸውን በአግባቡ እንዲሰሩ ይበረታታሉ። ምክንያቱም ኢትዮጵያ ዘላቂ የሆነ ሰላምና ዘላቂ የሆነ ትክክለኛ ዲሞክራሲ ሊኖር የሚችለው የመድበር ፓርቲ ስርዓት ሲገነባ እንደሆነ መንግስት ይሄንን ጠንቅቆ ያውቃል። ስለዚህ የእሳቸው መታሰር ጠቅላላ የተፎካካሪ ፓርቲዎችን ማፈን ነው ብሎ መደምደምም ትክክል ስላልሆነ የሕግ ሂደቱን ጠብቀን ውጤቱን ብናየው ጥሩ ይመስለኛል። የፖለቲካ ፓርቲዎች ሚናቸውን እንዲወጡና ሕዝባችን ምርጫ እንዲያገኝ ይፈልጋል መንግስትም ማለት ነው።
ዶክተር መረራን በተመለከተ የተቃዋሚ ፓርቲ መሪዎች ትላንት ደግሞ መድረክ ባወጣው መግለጫ ዶክተር መረራ ወደ አውሮፓ ህብረት ሄዱት በአውሮፓ ህብረት ተጋብዘው ነው። አንድ ግለሰብ እንደውም የመድረክ መግለጫ እንደሚለው እንኳን ወደ አውሮፓ ህብረት ተጋብዞ የሄደ የፖለቲካ መሪና የሰንበቴ ጠጪ ዜጎች እንኳን አንድ ሰው ተጋብዞ እኔ እዚህ ጋር ልቀመጥ እኔ እዚህ ጋር ልቀመጥ ማለት አይችልም። ጋባዡ ያስቀመጠበት ቦታ ነው የሚቀመጠው። ወንጀላቸው ከዶክተር ብርሃኑ ነጋ ጎን መቀመጣቸው ከሆነ ይሄ ትክክል አይደለም። የአውሮፓ ህብረት ጋብዞ ያነጋገራቸው የኢትዮጵያ መንግስት ደግሞ ቪዛ ሰጥቶ የላካቸው መሆኑ ይታወቃል የሚል ክርክር አለ።
ዶክተር መረራ ብዙ ጊዜ ወደ ውጭ ሀገር ተጉዞ በሰላም ተመልሶ ስራቸውን ሲሰሩ እንደነበረ ይታወቃል። ይሄኛው አሁን ይሄንን መግለጫ የሚሰጡ ሰዎች የአስቸኳይ ጊዜ አዋጁ ይዘት ምን እንደሆነ መመርመር የሚያስፈልግ ይመስለኛል። ከዶክተር ብርሃኑ ጎን ተቀምጦ ነው ብሎ መደምደምም ትክክል አይመስለኝ። የሚደረገው ምርመራ ውጤት የሚያሳየው ይሆናል። ከዶክተር መረራ የሰጠውን ቃል አልሰማንም። ለወደፊት ግልጽ ሲሆን የምንሰማው ይሆናል ማለት ነው።
ዶክተር ነገሪ ሌንጮ፣ ዶክተር መረራ ከተያዙ አንድ ሳምንት አለፈው። ዛሬ ድረስ ጠበቆቻቸው ሊያገኙቸው አልቻሉም፣ ሊያነጋግሯቸው አልቻሉም። ይሄስ እንዴት ይታያል በአገሪቱ የፍትህ ስርዓት? ዶክተር መረራ የጠየቃቸው የለም? የሃይማኖት
መለው ፍርድ ቤት እንደቀረቡ ክስ እንደተመሰረተባቸው የሰማሁበት ሁኔታ አለ። ምናልባት ከተወቃቸው ጋር መገናኘት አልቻሉም ለሚባለው ያው ይሄ የህግ ሂደቱ ምላሽ የሚሰጠው ይሆናል ማለት ነው። የአስቸኳይ ጊዜ ስለሆነ ህግ ይጣሳል ማለት አይደለም። ነገር ግን የአስቸኳይ ጊዜ አዋጅ ደግሞ የሚፈልገው አሰራር አለ። ያንንም በትክክል ማወቅ አለብን ማለት ነው። ስለዚህ አንደኛ መንግስት ፈልጎ ለማስራቸው ግልጽ መደረግ አለበት። የዶክተር መረራ መታሰር ምክንያቱም ሆነ ውጤቱ ምን እንደሚሆን በህግ የተያዘ ጉዳይ ስለሆነ ያኔ መግለጫ ተደርሰን የምንሰጠው ይሆናል ማለት ነው።
ተሳታፊዎቻችንን እንዲሁም ዶክተር ነገሪ ሌንጮን ባልደረባዬን ትዝታ በላቸውንና እናንተንም አድማጮቻችንን ላመስግንና ለዛሬ ላሰናብት። በነገው ምሽት ከቀሪ ጥያቄዎችና መልሶቻቸው ጋር ዶክተር ነገሪ ይመለሳሉ። ሙዚቃን ጋብዛችኋል።
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በጋናው ፕሬዝደንታዊ ምርጫ ያሸነፉትን የተቃዋሚ ፓርቲ መሪ ናና አኩፎ አዶን ዛሬ ስልክ ደውለው እንኳን ደስ ያለው ብለዋል። ለተሰናባቹ ፕሬዝደንት ጆን ድራማኒ ማሃማም በመደወል በምርጫው ወቅት ውጥረቶችን በማርገብና ሰላም በማስፈን ስለተጫወቱት ሚና አመስግነዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ተመሳሳይ መልእክት አስተላልፏል። መስሪያ ቤቱ ለጋና ህዝብም ምስጋናውን አቅርቧል። ይህ በእንዲህ እንዳለ የጋምቢያው ፕሬዚደንት ያህያ ጃሜ ቃል በገቡት መሠረት የምርጫውን ውጤት እንዲቀበሉ የአፍሪካ ህብረት ጥሪ አስተላልፏል። የኮሚሽኑ ሊቀመንበር ኮሳዛና ድላሚኒ ዙማ መልእክታቸው ፕሬዚደንት ያህያ ጃሜ ለአዲሱ የጋምቢያ ፕሬዚደንት ስልጣኑን በሰላማዊ መንገድ እንዲያስረክቡ አጥብቄ እጠይቃለሁ ብለዋል። ጃሜ ከአስር ቀናት በፊት በምርጫው መሸነፋቸውን አምነው ከተቀበሉ በኋላ ትላንት ሐሳባቸውን የቀየሩት በምርጫው ሂደት ሊታረሙ የማይችሉ ያሏቸው ስህተቶች በኮሚሽኑ ባለሥልጣናት በመገኘታቸው መሆኑን አስረድተዋል። በመሆኑም ለተቃዋሚ መሪ አዳማ ባሮ ስልጣኑን አላስረክብም ብለዋል። ጃሜ ጋምቢያን ለ22 ዓመታት መርተዋል። ዛሬ በሶማሊያ ከተማ ሞቃዲሾ አቅራቢያ በደረሰ የመኪና ቦምብ አደጋ ሌሎች አራት ተገድለዋል። ሁለት ፖሊሶች ሞተዋል። ወንጀለኞቹ ሌላ የፈሪ ጥቃት ሲንቃዲር ውስጥ አድርሰው ሕይወት ጠፍቷል ሲሉ የክፍለ ከተማው አስተዳደር ቃል አቀባይ ገልጸዋል። አበቃ ዜናው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ፕሮግራሙን ያቀናበረውና የመራው ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.